እንደምናምሽታችኋል የጋቢና ቪዮ አድማጮች የዕለተ አርብ ነሐሴ 21 2013 ዓ.ም ምረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች አሰናድተን አብረናችሁ ልናመሽ ተዘጋጅተናል። ከነዚህም መካከል የኢትዮጵያ ሰብአዊ መብት ኮሚሽን በኢትዮጵያ የሚፈጸሙ የመብት ጥሰቶችን ለመመርመር የአቅምና የጸጥታ ችግር እንዳጋጠመው አስታውቋል።
ፍላጎታለን ጥረት እናደርጋለን ግን የአቅም ስምምነት ባንድ በኩል ይገጥበናል። በሌላ በኩል በአካባቢው ያለው የጸጥታ ሁኔታ እና የትራንስፖርት እጥረት ደልብ ለመጓዝ ችግር ይፈጥርብናል።
የተቋሙ ኮሚሽነር የሆኑትን ዶክተር ዳንኤል በቀለን የሰማችሁት። በዚህ ዙሪያ በምሽቱ ሰፋ ያለ ዘገባ ይኖረናል።
ለምሳሌ የሚታወቁ ችግሮች ያሉትን ነገሮች አሉ። የትምህርት አሰጣጣችን በህግ የተመሳሰሉ ነገሮች አሉ። እነሱ ለምሳሌ አሁንም በህዋው ዘርፍ ላይ እንተግብራቸው የምንል ከሆነ የተማረ ሰው ኃይል ይኖረናል፣ አምራች ሰው ኃይል ግን አይኖረን።
አሁን ደግሞ የሰማችሁት ወጣት ትንሳኤ አለማየሁ ይባላል። በአፍሪካ ህዋ ኢንዱስትሪ ከ30 ዓመት በታች ያሉ ወጣቶች አንዱ ሆኖ ተካቷል። የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው እኔ ስመኝሽ የቆየነኝ፣ በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች። ወደ ኤደን።
ሰግናለሁ ስመኝሽ። አድማጮች እንደምን አምሽታችኋል? የተባበሩት መንግስታት የጸጥታው ምክር ቤት በትላንትናው ዕለት በኢትዮጵያ በትግራይ ክልል ውስጥ ባለው የሰብአዊ ድጋፍ አቅርቦት ዙሪያ ተነጋግሯል። ስብሰባው በዋናነት ትኩረቱን ያደረገው በሰብአዊ ድጋፍ አቅርቦቶች ላይ ይሁን እንጂ ተካፋይ የነበሩት ሀገሮች ኢትዮጵያ ውስጥ በጦርነት እየተሳተፉ ያሉት ሁሉም ወገኖች በአስቸኳይ ግጭቶችን እንዲያቆሙ ጠይቀዋል። በተጨማሪም የኤርትራ ሰራዊት ከኢትዮጵያ ምድር እንዲወጣ፣ ህወሓትም ከአማራና ከአፋር አካባቢዎች ተዋጊዎቹን እንዲያስወጣ፣ የኢትዮጵያ መንግስትም የእርዳታ አቅርቦትን የማሳለጥ ሁኔታውን አጠንክሮ እንዲሰራ ጠይቀዋል። በስብሰባው ላይ ኢትዮጵያን ወክለው የቀረቡት በተባበሩት መንግስታት ቋሚ የኢትዮጵያ ተጠሪ የሆኑት አምባሳደር ታዬ አጽቀሥላሴ መንግስታቸው የሰብአዊ ድጋፍ አቅርቦትን ለማሳለጥ እያደረገ ያለውን ጥረትና ህወሓት አድርሷል የሚሉትን ጥፋት ዘርዝረዋል። በእለቱ በስብሰባው ላይ የተገኙት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ጦርነት ጨርሶ መፍትሄ አለመሆኑን ያሳሰቡ ሲሆን ይህን የእሳቸውን ሀሳብም የምክር ቤቱ አባላት ተጋርተዋል። አድማጮች የዚህን ዘገባ ዝርዝር ከምሽቱ 3 ሰዓት ጀምሮ በሚቀርበው የመጽሔት መርሃ ግብራችን ጠብቁ። በናይጄሪያ የሩሲያ አምባሳደር የሆኑት አብዱላሂ ሼሁ ናይጄሪያ ከሩሲያ የ1 ቢሊዮን ዶላር ዋጋ ያለው የጦር መሳሪያና አገልግሎትን ለመግዛት ውል መዋዋሏን ለአሜሪካ ድምጽ አስታወቁ። የናይጄሪያ ኤምባሲ በጉዳዩ ላይ መግለጫ ያወጣ ሲሆን ስምምነቱ በወታደራዊ መሳሪያዎች አቅርቦት ላይ ህጋዊ የሆነ አሰራር መንገድን የሚያሳይ፣ ከሽያጭ በኋላ አጠቃቀም ስልጠናና ተከታታይ የሆኑ የቴክኖሎጂ ሽግግር፣ የእውቀት ግንባታና ሌሎች ጉዳዮችንም ያካተተ ነው ብሏል። ሮይተርስ ባለፈው ሐምሌ ላይ የዩናይትድ ስቴትስ ህግ አውጪ አካላት የቀረበላቸው ለናይጄሪያ 1 ቢሊዮን ዶላር ዋጋ ያለው የመሳሪያ ሽያጭ ሰነድ ላይ የሀገሪቱ መንግስት የሰብአዊ መብት ጥሰትን ሊያደርስ ይችላል በሚል ስጋት ሳይፈርሙ መቆየታቸውን ዘግቦ ነበር። አምባሳደሩ ከሩሲያ ጋር የተደረሰው ስምምነት ቀድሞ ከዩናይትድ ስቴትስ ጋር ስምምነት ላይ ባለመደረሱ የመጣ ተጽዕኖ እንደሆነ ተጠይቀው ከፊርማ ስነስርዓቱ በኋላ በመግቢያው ላይ እንደተናገርኩት ናይጄሪያ አማራጭ እየፈለገች ሳይሆን ተደጋጋፊና የጋራ የሆነ ጥቅም ነው የምትፈልገው፣ ስለዚህ አይደለም ሲሉ ምላሽ ሰጥተዋል። ትላንት ሐሙስ ዕለት በአፍጋኒስታን ከፍተኛ የሆነ የሰዎች እንቅስቃሴ ባለበትና እስካሁን ድረስ ከ100 ሺህ በላይ የሚሆኑ ከሀገር የወጡበት በካቡል ዓለም አቀፍ አየር ማረፊያ ላይ አይኤስ ወይም እስላማዊ መንግስት ተብሎ የሚጠራው 2 ታጣቂዎች ባደረሱት የአጥፍቶ መጥፋት የቦምብ አደጋ 13 የዩናይትድ ስቴትስ ወታደሮችና ከ12 በላይ የሚሆኑ አፍጋኒስታናውያን ህይወታቸው ሊያልፍ ችሏል። የታሊባንም ሆነ የዩናይትድ ስቴትስ ጠላት መሆኑን ያሳወቀውና በዓለም አቀፍ ሽብር ስሙ የተመዘገበው እስላማዊ መንግስት አይኤስ ለጥቃቱ ኃላፊነቱን ወስዷል። ይህ ሁኔታ ታዲያ የዩናይትድ ስቴትሱን ፕሬዚዳንት ለበቀል ቃል እንዲገቡ አድርጓቸዋል። ፕሬዚዳንት ጆ ባይደን በትናንትናው ዕለት ለጋዜጠኞች ባደረጉት መግለጫ ይህን ጥቃት ለፈጸሙና አሜሪካንን የመጉዳት ምኞት ያላችሁ ሰዎች ይህንን ነገር ተረዱት፣ ይቅር አንላችሁም፣ በፍጹም አንረሳም፣ አድነን ዋጋውን እናስከፍላችኋለን ብለዋል። በተመሳሳይ በፔንታገን መግለጫ መግለጫ የሰጡት የዩናይትድ ስቴትስ ማዕከላዊ ኮማንድ ዋና ኃላፊ ጀነራል ፍራንኮ መኬንዚ በካቡል ያለው ሰዎችን የማስወጣት ሂደቱ እንደሚቀጥል አስታውቀዋል። አድማጮች፣ ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የአርብ ምሽት የጋቢና ቪኦኤ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የኢትዮጵያ ሰብአዊ መብት ኮሚሽን በህወሓት በተያዙ የአማራ አካባቢዎች ደርሰዋል የተባሉ ሰብአዊ ጉዳቶችን የሚመረምር ቡድን እንደሚልክ አስታውቋል። ደብረታቦር ላይ ደረሰ በተባለ በተተኮሰ ከባድ መሳሪያ የተገደሉ አንድ ቤተሰብ አባላት ዝርዝርም አውጥቷል። ኮሚሽኑ ባጋጠመው የመጓጓዣና የጸጥታ ችግር በሀገሪቱ የተለያዩ ክፍሎች የሚፈጸሙ ሰብአዊ ጥሰቶችን ለመመርመር የሚያደርገውን ጥረት እንዳከበደውም የኮሚሽኑ ኃላፊ ዶክተር ዳንኤል በቀለ ለአሜሪካ ድምጽ ገልጸዋል። ዶክተር ዳንኤልን ያነጋገራቸው መለስካቸው አመሃ ዝርዝር አለው።
የኢትዮጵያ ሰብአዊ መብቶች ኮሚሽን በአማራ ክልል ተፈጽመዋል የተባሉ የመብት ጥሰቶችን የሚያጣራ ቡድን እንደሚልክ ማስታወቁን በተመለከተ ያወጣውን መግለጫ መሰረት በማድረግ ለኮሚሽነሩ ለዶክተር ዳንኤል በቀለ ጥያቄ ያቅርቤላቸው ነበረ። ጥያቄ ከኮሚሽኑ ኃላፊነት አኳያ ይህ እርምጃ አልዘገየም?
አመሰግናለሁ መለስካቸው። እንግዲህ እንደሚታወቀው አሁን ይሄ በአማራ ክልል ብቻ ሳይሆን በአማራም፣ በአፋር ክልልም እንዲሁ በኦሮሚያ ክልልም የተለያየ ቦታ ከግጭት ጋር የተያያዘ ብዙ አሳሳቢ የሰብአዊ መብት ሁኔታዎች እየተከሰቱ ነው እና እነዚህ ቦታዎች ላይ በሙሉ በተቻለ ፍጥነት ለመድረስ ፍላጎት አለን፣ ጥረት እናደርጋለን። ግን የአቅም ውስንነት በአንድ በኩል ይገድበናል፣ በሌላ በኩል በአካባቢው ያለውን የጸጥታ ሁኔታ እና የትራንስፖርት እጥረት እንደ ልብ ለመጓዝ ችግር ይፈጥርብናል። ለነገሩ ይሄ መግለጫውን በቅርቡ አወጣን እንጂ እኛ ዜናው ከተከሰተበት ጊዜ ጀምሮ ወደዛ አካባቢ ቲም ማስተማራት ጀምረን ነበረ። ነገር ግን በጸጥታ ሁኔታ ከመንገድ ስለተመለሱ አሁን በድጋሚ ነው ሌላ የባለሙያዎች የምርመራ ቡድን ደግሞ እንዲሄድ እያደረግን ያለ ነው። በተመሳሳይ ወደ ኦሮሚያ ክልልም፣ ወደ አፋር ክልልም፣ ወደ ሶማሌና አፋር ድንበር አካባቢ እንዲሁ የተለያየ ቦታ እያስተማራን ያለው ቡድን አለ ለመከታተል። ግን እነዚህ የገለጽኳቸው የጸጥታ ሁኔታና የእኛም የአቅም ውስንነት እንደፈለግነው መጠን በፈለግነው ፍጥነት ለመንቀሳቀስ እንቅፋት ይፈጥርብናል።
የአሁኑ ይሄኛው ቡድን የላካችሁት ቤት ቤት አካባቢዎች ነው ትኩረቱ የሚሆነው?
የአፋርና የአማራ ክልልን አካባቢ አፋር እስከ ቅርብ ጊዜ ድረስ የአየር አገልግሎትም ለተወሰነ ጊዜ ተቋርጦ ስለነበረ የመንገድ ትራንስፖርቱም የጸጥታ ሁኔታ አሳሳቢ ስለነበረ እንደ ልብ ለመንቀሳቀስ አሁንም አስቸጋሪ እንደሆነ ነው ያለው። ግን ሙከራ በማድረግ ላይ ነው ያለ ነው። የአማራ ክልልንም ከዛሬ ጀምሮ በሁለት መስመር የሚሄድ የምርመራ ቡድን አለን እና በአካባቢው ተገኝተን የተሟላ ምርመራ ለማድረግ እድል እናገኛለን ብለን እናስባለን።
ጦርነቱ በትግራይ ክልል እንደተጀመረ የደረሱ የሰብአዊ መብቶች ጥሰቶችን በተባበሩት መንግስታት የሰብአዊ መብቶች ጉዳይን ከሚመለከተው አካል ጋር ለማጣራት የጀመራችሁ ስራ ነበረ? ያ ከምን ደረሰ ለመሆኑ ነው?
አዎ፣ ምርመራው በመካሄድ ላይ ነው። ከተባበሩት መንግስታት ጋር ወደዚህ ምርመራ ስራ ውስጥ ስንገባ ስራውን የምንመራበት ዝርዝር መመሪያና ደንብ አውጥተን በእንግሊዝኛ ቋንቋ ተርምስ ኦፍ ሪፈረንስ ይባላል። በዛ መሰረት ነው እያካሄድን ያለ ነው እና ብዙ ቦታዎች ላይ ተገኝተን ቃለ መጠይቅ በማድረግ መረጃዎች በመሰብሰብ ምርመራ በማካሄድ እስካሁን ቆይተናል። አሁን ደግሞ የፌዴራል መንግስት ከትግራይ ክልል ከወጣ በኋላ ወደ ትግራይ ክልል በቀላሉ ለመጓዝ የሚቻል አለመሆኑ ትንሽ የራሱ የሆነ ውስንነት የሚፈጥር ቢሆንም የምርመራ ስራውን ቀጥለናል። አሁንም ዛሬም በማናገርም ቀን ጭምር ይሁ አዲስ አበባ ከተማ ውስጥ የሚደረጉ ምርመራ ስራዎች ስላሉ የጣምራ የምርመራ ቡድኑ በአዲስ አበባ ከተማ ውስጥ የሚያነጋግራቸውን የተለያዩ ሰዎች እንዲሁ ሲያነጋግር ቆይቷል። ስለዚህ ምናልባት የምርመራ ስራው በሚቀጥሉት የተወሰኑ ቀናት ውስጥ የሚጠናቀቅ ከሆነ ወደ ሪፖርት ማዘጋጀት ስራ እንሸጋገራለን ማለት ነው።
አንዳንድ ምዕራባውያን መንግስታት በዚህ አካባቢ ተፈጽሟል በሚባሉ የሰብአዊ መብቶች ጥሰት ላይ የተደመደመ ውሳኔ ሰጥቶ ይመስላሉ። ኮሚሽኑ ምን አስተያየት አለው?
እኔ እንደሚመስለኝ በትግራይ በተከሰተው ጦርነት ብዙ አይነት ዘገባዎች ነበሩ። በሚዲያ የሚደረግ ዘገባ፣ በሰብአዊ መብት ድርጅቶች የሚደረግ ሪፖርት፣ በአክቲቪስቶች የሚደረግ ዘገባ፣ በማህበራዊ ሚዲያ የሚደረግ ዘገባ፣ በተለያየ ምንጮች ብዙ ዘገባዎች ነበሩ እና ይህ የጣምራ ከተባበሩት መንግስታት እና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ እንዲያካሂዱ የተፈለገው የምርመራ ስራ የጉዳዩን ትክክለኛ ገጽታ በገለልተኛ መንገድ ለማጣራት እና ለማረጋገጥ ስለሆነ አሁን በተለይ ጉዳዩ የሚያሳስባቸው እና የሚመለከታቸው መንግስታት፣ ሀገሮች፣ ድርጅቶች የዚህን የጣምራ ምርመራ ስራ ግኝት ቢጠባበቁ ነው ተገቢ የሚመስለኝ። እርግጥ የሰብአዊ መብት ምርመራ ስራ በተቻለ መጠን ቶሎ ውጤቱ እንዲታወቅ ያስፈልጋል። ግን ይህንን የመሰለ ሰፊ ስራ በሚሰራበት ጊዜ ደግሞ የራሱ ጊዜ መውሰዱ አይቀርም። ከዚህ ከሚጠበቀው ጊዜ በላይ መውሰድ የሌለበት ቢሆንም በተቻለ ፍጥነት ለመስራት ጥረት እየተደረገ ስለሆነ ጉዳዩ የሚመለከታቸው ወገኖች ሁሉ የዚህን የጣምራ ምርመራ ስራ ውጤት ቢጠባበቁ መልካም ይመስለኛል።
ዶክተር ዳንኤል ድምጻቸውን በመገናኛ ብዙሃን የማሰማት አቅም ያላቸው መንግስትን ጨምሮ እጅግ ብዙ ኢትዮጵያውያን ከዚህ ጦርነት ጋር ተያይዞ በተፈጸሙ የሰብአዊ መብቶች ጥሰት ለሰብአዊ መብቶችና ለዴሞክራሲ ቆመናል የሚሉ ምዕራባውያን መንግስታትና ገለልተኛ ነኝ የሚሉ የሰብአዊ መብቶች ተቋማት የወሰዱት አቋም ለአንድ ወገን ማለትም ለህወሓት ያደላ ነው ይላሉ። የእስከዛሬው እናንተ ምርመራ ውጤት ምን ያሳያል?
መለሻቸውን ከአንዱ የጋራ ስምምነታችን መገለጫ ራሱ ይህ የምርመራ ስራ እስኪጠናቀቅ ድረስ ስለ ግኝቶቻችን እና ድምዳሜዎቻችን መግለጫ ሳንሰጥ ምርመራውን ማካሄድ ይገባል ብለን ተስማምተን ነው ወደ ስራ ውስጥ የገባ ነው። ስለዚህ ስለ ግኝቶቹ እና ድምዳሜዎቹ መደምደሚያ መስጠት አልችልም። ሌሎች ወገኖች ስለወሰዱት አስተያየትም በአሁኑ ደረጃ አስተያየት ለመስጠት ስለሚያስቸግር መቆጠብ ይገባኛል። ነገር ግን እንዳልኩት ይሄ በሁለት ነጻ የሆኑ የሰብአዊ መብት ተቋሞች በዓለም አቀፍ ደረጃም በሀገር አቀፍ ደረጃም አሁን እውቅና የተሰጠው ሰብአዊ መብት ኮሚሽን ከተባበሩት መንግስታት ድርጅት ጋራ በጣምራ የሚያካሂዱ በተቻለ መጠን ሁሉንም ጉዳይ ሊያካትት የሚችል ሰፋ ያለ ምርመራ ስራ ስለሆነ ይህንን ጉዳይ የሚከታተሉ እና የሚመለከታቸው ሰዎች ሁሉ የዚህም የጣምራ ምርመራ ውጤት መጠባበቁ ይመከራል ብዬ አምናለሁ።
ይህን ጥያቄ የምጠይቀው የብዙ ሰው የግርታም ሆነ የማወቅ ፍላጎትም ጥያቄ ስለሆነ ነው። እና ጥያቄ ኮሚሽኑ በዚህ ጦርነት ምክንያት የሚፈጸሙ የሰብአዊ መብቶች ጥሰትን በተመለከተ ምን ሊያደርግ ይችላል ይላሉ?
በሌሎች በማናቸውም የሰብአዊ መብት ጥሰቶች ላይ እንደሚደረገው ሁሉ አንደኛ የሰብአዊ መብት ጥሰትን ማጣራት፣ መዘገብ እና ሪፖርት ማድረግ ነው። ምክንያቱም በሰብአዊ መብት ሰለባ በሆኑ ሰዎች ላይ የደረሰው ጉዳት መነገር፣ መታወቅ መቻል አለበት። ለተጎዱ ሰዎች እና ቤተሰቦቻቸውም ድምፅ መሰጠት መቻል አለበት። ይህንን በተጨባጭ ማስረጃ መዘገብ ማጣራት ነው። ሁለተኛው ሰብአዊ መብት ጥሰት ከተፈጸመ በኋላ በሰብአዊ መብት ጥሰቱ ተጠያቂ የሚሆኑት ወይም ጥፋተኛ የሆኑት ሰዎች፣ ቡድኖች፣ ኃላፊዎችም ቢሆኑ ጭምር በሕግ ተጠያቂነታቸው መረጋገጥ ስላለበት የዚህ አይነቱ የምርመራ ውጤት ለተጠያቂነት ለማረጋገጥ ይረዳል። ሶስተኛ፣ የዚህ አይነቱ ነጻ እና ገለልተኛ የሆነ የምርመራ ስራ ከሰብአዊ መብት ጥሰት መድረስ በኋላም ቢሆን የተጎዱ ሰዎች፣ ማህበረሰቦች ወይም በጠቅላላ አገር ወደፊት ለመራመድ እንዲያስችል ለሰላም፣ ለእርቅ፣ ለዘለቄታዊ ሰላም እንደ አንድ አስተዋጽኦ ሊቆጠር ይችላል። ምክንያቱም የተጎዱ ሰዎች ደግሞ ህይወታቸው መልሶ የሚቀጥልበት የሚቋቋምበት ወደፊት የሚራመዱበት በማህበረሰብ ደረጃም ከሆነ ደግሞ የተጎዱ ማህበረሰቦች ነው መልሰው ተቋቁሞ ተጠግነው ሰላም ሰፍኖ ወደፊት አገር ህብረተሰብ ሰዎች የሚጓዙበት መንገድ መመቻቸት አለበት እና የሰብአዊ መብት ምርመራ ለዚህም አስተዋጽኦ ይኖረዋል። ምክንያቱም እውነቱ ሲነገር፣ ፍትህ ሲረጋገጥ፣ የተጎዱ ሰዎች ሲካሱ ሲጠገኑ የደረሰውን ጉዳት መመለስ ባይቻልም እንኳን ወደፊት ደግሞ የዚህ አይነቱ ጥፋት እንዳይደገም ለመከላከል ጠቃሚ አስተዋጽኦ ይኖረዋል ተብሎ ይታሰባል። ስለዚህ እነዚህን ሁሉ አይነት አላማዎች መሰረት ተደርጎ ነው የሰብአዊ መብት ምርመራ ስራ የሚካሄደው።
ዶክተር ዳንኤል በቀለ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ለሰጡኝ ጊዜ በጣም አመሰግናለሁ።
እሺ መለስካቸው፣ እኔም አመሰግናለሁ። መልካም ምሽት።
እያዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለቱ ወደ እናንተ የሚደርስ የወጣቶች ድምፅ ነው። ወደ ተከታዩ ፕሮግራማችን ከማለፋችን በፊት በተከታዩ የዳዊት ጽጌ ሙዚቃ እረፍት አድርገን እንመለሳለን። እንግዳችን በህዋ ኢንዱስትሪ የላቀ ውጤት እያስመዘገበ ያለው ወጣት ነው። ትንሳኤ አለማየሁ ይባላል። በመቀሌ ዩኒቨርሲቲ በመካኒክ ምህንድስና የተመረቀ ሲሆን በቅርቡ የስፔስ ጄኔሬሽን አድቨርታይዘሪ ካውንስል የአፍሪካ አስተባባሪ ሆኖ ተመርጧል። በተጨማሪም በአፍሪካ ህዋ ኢንዱስትሪ ከ10-30 ዓመት በታች ያሉ ወጣቶች መካከልም ተካቷል። ትንሳኤ ከአንድ ዓመት በፊት በጋቢና ቪኦኤ ላይ እንግዳችን የነበረ ሲሆን ከኤደን ገረመው ጋር በነበረው ቆይታ ስለ ህዋ ሳይንስ ፍቅሩና ስለ አፍሪካ የህዋ ሳይንስ የተነጋገሩት እንደሚከተለው ተጠናቅሯል።
የስድስተኛ ክፍል ተማሪ ያለ በህዋ ሳይንስ ፍቅር የተለከፈው ትንሳኤ አለማየሁ ገና በልጅነቱ ያነባቸው በነበሩት የታሪክ መጽሐፍቶች አማካኝነት የህዋ ሳይንስ ጥበብ ጋር እንደተዋወቀ ይናገራል። ትንሳኤ ከዚያን ጊዜ አንስቶ እስካሁን ድረስ ይሄ የህዋ ፍቅር ስሜቱ እየተከተለው ይገኛል።
ወደዚህ ነገር መግባት ጀመርኩት ከፍ ደርስ ብሎ ሀሳቡ የቃ ጀመረ። ያኔ ቋንቋውን ማወቅ ስላለብኝ እንግሊዝ መማር ጀመርኩኝ። ከዛ ኋላ ስምንተኛ ክፍል ስደርስ የኢትዮጵያ ስፔስ ሳይንስ ተዋወቅኩኝ። ከዛ ጊዜ ጀምሮ አባል ነበርኩኝ። ስለዚህ ያው ታሪኩ እንደ ታሪክ በራሴ ባለው አቅም ለማድረግ ሞክረው ነገር ቢኖርም አሁን በጊዜ ያለውን ደግሞ ሳይንስና ቴክኖሎጂ በጣም ለማዳበር ፈልግ ስለነበረ ብዙ ስኮላርሽፖችን ሞክር ነበረ። ውስጥ አንድ ለተን ሳክቶልኛል፣ ግን የሚቀሩ ፋይናንሻል ከገንዘብ ጋር የተያዙ ጉዳዮች ስለነበሩ በዛ ምክንያት ሄጄ ለመማር አልቻልኩኝ። ዩኒቨርሲቲ ስገባ አሁን መካኒካል ኢንጂነሪንግ የገባሁበት መሰረታዊ ምክንያት ካሉት የምህንድስና ዘርፎች ውስጥ ለኤሮስፔስ ኢንጂነሪንግ በጣም የተሻለ የቀረበ የሚባሉ ኤሌክትሪካል እና መካኒካል ነበሩ። እኔ ደግሞ ራሴን ሳየው የተሻለ ቅርበትና አቅም ያለኝ ሰው የተሰማኝ መካኒካል ምህንድስና ላይ ስለሆነ ወደዛ ተቀላቀልኩኝ ማለት ነው። ፍላጎት በጣም ነበረኝ። አሁንም ድረስ ራሱ መቀሌ ዩኒቨርሲቲ አስተዳደሩ በጣም አዳዲስ ሀሳቦች ቀና ስለሆነ አሁንም አላቋረጥኩኝም። የተለያዩ ሙከራዎችን እያደረግን ነው። ይህ የኤሮስፔስ ኢንጂነሪንግ በድህረ ምረቃ ፕሮግራም እንዲከፈት የመሳሰሉት ነገሮች የአቅማችን እያደረግን ነው። ያው እንደ ሀገርም መሰራት ያለበት ነገር ስለሆነ በሱ በሱ በኩል የሚይዙን ነገሮች አሉ። ከዛ በተረፈ ግን እንደዚህ አይነት ነገሮች እንዲኖሩ ያው እኔም ያ ብቻ ሳይሆን ምክንያቱም እንዴት ነው እኔ አንድ ጊዜ አንድ ገብቼ ያው የተቀራራቢ የምለውን ነገር አድርጌ አለፍያለሁ። ብዙ ሰው ግን የለም ብሎ ተስፋ የሚቆርጥ ይመጣል የመሳሰሉት እና ቢያንስ እኔ ያለፍኩበትም ከኔ በኋላ ይመጡ ደግሞ ሌሎች ባሾችም ባያቸው ሌሎች ሌላ ትውልድ ያን እንዳይደግም የአቅሜን ለማድረግ ሞክራለሁ።
የአፍሪካ ችግር ሊቀረፍ የሚችለው በውጭ ኃይሎች ሳይሆን በአፍሪካውያን ብቻ ነው የሚለው ትንሳኤ አፍሪካውያን ወጣቶች በህዋ ሳይንሱ ዘርፍ እንዲሳተፉ ካስፈለገ የትምህርት ዘርፉን በተግባር መደገፍ እንዲሁም ደግሞ በተመሳሳይ ኢንዱስትሪውንም ማዳበር ላይ ትኩረት መደረግ እንዳለበት በመጠቆም ይሄ ደግሞ በስደት መልክ ከአፍሪካ የሚወጣውን የተማረ የሰው ኃይልም በመቀነሱ ረገድ ትልቅ ሚና እንዳለውም ይናገራል።
ለምሳሌ የሚታወቁ ችግሮች ያሉብን ነገሮች አሉ። የትምህርት አሰጣጣችን በእንዲ የተመሳሰሉ ነገሮች አሉ። እነሱ ለምሳሌ አሁንም በዚህ በህዋ ዘርፍ ላይም እንተግብራቸው የምንል ከሆነ የተማረ ሰው ኃይል ይኖረናል፣ አምራች ሰው ኃይል ግን አይኖረን። መማሩን ተምረውታል፣ ነገር ግን ወደ ትግበራ ተግባቸው በጣም የሚቸገር አይነት የሰው ኃይል ነው የምናመርተው ማለት ነው። አሁን ከዚህ ያለን የትምህርት አሰጣጥ አሁንም ብንተገብረው ከሆነ ሲጀመረ በቃ ችግራችን ያ ነው። ለምሳሌ መሰረታዊ ችግር ከዛ ደግሞ ሲቀጥል አሁን ለምሳሌ በዲግሪ እናስመርቃለን ብሎ ለምሳሌ አንድ ኢትዮጵያ ዩኒቨርሲቲ ለምሳሌ ቢነሳ የዓለም ሳይ በዲግሪ የሚመረቀው ተማሪ ወይም የምትመረቀው ተማሪ ያን ትምህርቷን ከማጠናቀቋ በፊት ኢንዱስትሪ ምን ይመስላል የሚለውን ሄዳ ማየት መቻል አለባት። ለማድረግ ደግሞ ኢንዱስትሪ ሬዲና አቬለብል መሆኑ መቻል አለበት። የሚሰራ ፋንክሽን የሚያደርግ ኢንዱስትሪ መኖር አለበት። በሰው ኃይል አንጻር ትንሽም ቢሆን የተወሰነ ያህል አለ። እንዲሁም ደግሞ የተመረቁትንም በተለያዩ ስልጠናዎች እና ድጋፎች ወደዚህ መስመር ማምጣት መቀየር ይቻላል። ይህን ለማለት ፈልጌ ነው። ትይዩ የሚሄዱ ነገሮች ናቸው እነዚህ ሁለቱ፣ ትምህርቱም ኢንዱስትሪውም አንድ ላይ መሄድ መቻል አለባቸው። ኢንዱስትሪው ብቻ የሚሄድ ከሆነ ኢንዱስትሪው እንደ መሰረተ ልማት ህንፃ ይኖራል። የሚሰሩበት ግን እስከዛሬ እንደነበረ ቻይናውያን ይሆናሉ ማለት ነው፣ ደግሞ ሌሎች የሀገራት ሰዎች። ከዛ በተረፈ ደግሞ ትምህርቱ ብቻ ከሆነ ደግሞ ሰው ይማራል ወይ የማይገናኝ ዘርፍ መስራት ይጀምራል። ያው ብዙ ተማሪዎች ለምሳሌ ወጥቶ ኮሚኒስቶ መስራት እንደጀመሩት አሊያም ደግሞ ወደ ውጭ ሀገር እየሄዱ በስደተኝነት የተመዘገቡ ሌሎች ሀገሮች ማገልገል ይጀምራሉ፣ ስለማይተገበር ማለት ነው። ሁለቱም ነገሮች ትይዩ በሆነ መልኩ መሄድ መቻል አለባት። ከሚኒስትር ኦፍ ኢኖቬሽን እና ቴክኖሎጂ ከሚኒስትር ኦፍ ሳይንስ ኤንድ ኤጁኬሽን ጋር ቅርብ ጊዜ ተፈራርሞ ለምሳሌ አዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ላይ የመገጣጠሚያ የመፋብረኪያና ሞከሪያ አንድ ትልቅ ፋሲሊቲ ለመገንባት ለምሳሌ አስቧል። ለምሳሌ ይሄ እንደዚህ አይነት መሰረተ ልማት መሰራቱ ለምሳሌ ትልቅ ነገር ይረዳል፣ ለተማሪውም ድጋፍ ለሚሰራ ሰው ማለት ነው።
ትንሳኤ ሲያጠቃልልም ወጣቶች በህዋ ሳይንስ ውስጥ ያለውን ሀገር በቀል እውቀት በማዳበር በተለያዩ ክለቦች በመሳተፍ እንዲሁም የህዋ ሳይንስ ማህበር አባል በመሆን ስሜታቸውን ማዳበር እንደሚችሉ ይናገራል። በተጨማሪም በሀገሪቱ እየተሰሩ ያሉ የሳተላይት ማምጠቅና የህዋ ሳይንስ እንቅስቃሴዎች በቶሎ ወደ ተግባር ገብተው የታለመላቸውን አላማ እንዲያሳኩና ህብረተሰቡንም የሚጠቅሙበት ሁኔታ ሊመቻች እንደሚገባም አጽንኦት ሰጥቶ አሳስቧል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ እንደቀጠለ ነው። በዓለም ዙሪያ ያለው ተበላላጭነት የኮቪድ-19 ክትባት በእኩል ደረጃ እንዳይከፋፈል በማድረጉ ኮቪድ-19 ወረርሽኝን ከመላው ዓለም ለማጥፋት የሚደረገውን ጥረት አዳጋች አድርጎታል። ሆኖም ክትባቱ እንደ ልብ ወደሚገኝባቸው የበለጸጉ ሀገራት በመጓዝ ክትባቱን ለማግኘት ከፍተኛ ዋጋ ከፍለው መጓዝ የሚችሉ ፈቃደኞች እየጨመሩ በመሆናቸው የክትባት ቱሪዝም በመስፋፋት ላይ ይገኛል። የአሜሪካ ድምጿ ቨርጂኒያ ጉናዋን ያደረሰችንን ዘገባ እንደሚከተለው አጠናቅሬዋለሁ። በዩናይትድ ስቴትስ የሚገኙ የጤና ሰራተኞች የኮቪድ-19 ክትባትን ለመውሰድ የሚያመነቱ አንዳንዴም ፈቃደኛ ያልሆኑ አሜሪካኖች ክትባቱን እንዲከተቡ ለማድረግ እየጣሩ ባሉበት ወቅት በሌሎች ሀገራት የሚኖሩ ሰዎች ደግሞ ክትባቱን ለማግኘት ፈቃደኛ ብቻ ሳይሆኑ ተጨማሪ ወጪ ለማውጣትም ፈቃደኛ ናቸው። ለምሳሌ ሱሊ ራዛክ ግማሽ የዓለም ክፍልን አቋርጣ ከኢንዶኔዥያ ወደ አሜሪካ የመጣችው ክትባቱን ለማግኘት ነው።
My children go to college here.
ልጆቼ ኮሌጅ የሚማሩት እዚህ ነው። ስለዚህ ጥቂት ካሰብንበት በኋላ ልጆቻችንን ለመጎብኘት ስንመጣ ክትባቱን እዚህ ለመከተብ ወሰንን።
ልክ እንደ ሌሎች በርካታ የዓለም ሀገራት በኢንዶኔዥያ ያለው የኮቪድ-19 ክትባት አቅርቦት ፍላጎቱን ማሟላት አልቻለም። በአሁኑ ሰዓትም በሀገሪቱ የበለጠ ተላላፊ ሆነውን የዴልታ ዝርያን ጨምሮ በኮቪድ-19 የሚያዙ ሰዎች ቁጥር እየጨመረ ነው። ለዛም ነው ሱሊ ራዛክ ከባለቤቷና የ16 ዓመት ሴት ልጃቸው ጋር በመሆን 21 ሰዓታት የፈጀ በረራ በማድረግ ኒውዮርክ የደረሱት። ከሁለት ቀናት በኋላም በፔንሲልቬኒያ በአቅራቢያቸው የሚገኝ ፋርማሲ በመሄድ የመጀመሪያውን ዙር የፋይዘር ክትባት ተከተቡ።
ወደዚህ ከመምጣታችን በፊት ክትባቱን ማግኘት ቀላል እንደሆነ መረጃ ደርሶን ነበር። እውነትም በጣም ቀላል ነበር።
በተመሳሳይ አንጊ ባንጋዲታ ከጃካርታ ኒውዮርክ ለመጎብኘት የመጣው በመጋቢት ወር ላይ ሲሆን ወደ ሀገሩ ከመመለሱ በፊት አንድ ጊዜ ብቻ የሚሰጠውን የጆንሰንን ጆንሰን ክትባት ማግኘት ችሏል። ኒውዮርክ ከተማ ነዋሪ ላልሆኑ ሰዎች ክትባቱ እንዲሰጥ ማድረግ የጀመረው በሀገሪቱ ቱሪዝም እንደገና እንዲንሰራራ በማሰብ ነው።
ወዲያውኑ ክትባቱን ማግኘት የምችል አልመሰለኝም ነበር። የቀጠሮ መያዣ ድረገጹን በተደጋጋሚ ከፍተው ነበር፣ ግን ቀጠሮ ለማግኘት ይፈጅብኝ 3 ወይም 4 ቀን ብቻ ነበር።
በዩናይትድ ስቴትስ የሚገኙ ቢያንስ 24 ከተሞች የኮቪድ-19 ክትባት ለመስጠት የነዋሪነት ማረጋገጫ አይጠይቁም። ይህ በኢንዶኔዥያ ለሚገኙና በኮቪድ-19 ምክንያት ስራ ቀዝቅዞባቸው ለከረሙ የጉዞ ወኪል ድርጅቶች ጥሩ አጋጣሚ ሆኖላቸዋል። ወደ ዩናይትድ ስቴትስ ሄደው መከተብ ለሚፈልጉ ሁሉን ያካተተ የጉዞ አማራጭ ማቅረብ ጀምረዋል። ከነዚህ መካከል መሐመድ ራማዳኒ አንዱ ነው።
ከ30 በላይ ወረፋ የሚጠብቁ ሰዎች አሉ።
የጉዞ አማራጮቹ ዋጋቸው 550 የአሜሪካን ዶላር ከመያወጣው ለአራት ቀን ወደ ሃዋይ የሚደረግ ጉዞ ጀምሮ እስከ 3600 የአሜሪካ ዶላር የሚያወጣው ምቾት የሞላበት የ52 ቀን አገር አቋራጭ ጉዞ ይደርሳል። በአሜሪካን ሀገር የሚሰጠው ክትባት ኢንዶኔዥያ ቀደም ብላ ካቀረበችው ቻይና ሰር ክትባት የተሻለ ብቃት ያለው መሆኑ የክትባት ቱሪዝሙ እንዲስፋፋ ምክንያት ሆኖታል።
እነዚህ ሀገራት ውስጥ እንደ ፋይዘር፣ ጆንሰን እና ጆንሰን አይነት ክትባቶች ናቸው የሚሰጡት። እነዚህ ኢንዶኔዥያ ውስጥ የሉም። ስለዚህ በዛውም ክትባቱን ለማግኘት ለምን አልሄድም ብዬ አሰብኩ።
በሌላ አንጻር የክትባት ቱሪዝም በተለይ ክትባቱን ከማዳረስ ጋር በተያያዘ የስነ ምግባር ጥያቄ ያስነሳ መሆኑን አንዳንዶች ይጠቁማሉ።
ይሄ አለመመጣጠንን ይፈጥራል። ምክንያቱም በአንድ ሀገር ውስጥ የሚኖሩ አንዳንድ ሰዎች ያንን የማድረግ አቅም ሲኖራቸው፣ ሌሎች ደግሞ ማድረግ አይችሉም።
እስካሁን ባለው መረጃ የዓለም ጤና ድርጅት ክትባቱን በእኩል ለማከፋፈል ሲል ባቋቋመው ኮቫክስ በኩል ቢያንስ 105 ሚሊዮን ክትባቶችን ለ135 ዝቅተኛና መካከለኛ ገቢ ያላቸው ሀገራት አከፋፍሏል። ድህነትን ለማጥፋት የሚንቀሳቀሰው አንድ ዘመቻ የተሰኘው ቡድንም በዓለም ላይ ከሚገኘው የኮቪድ-19 ክትባት እስካሁን ዝቅተኛ ገቢ ላላቸው ሀገራት መዳረስ የቻለው 1% ብቻ መሆኑን በመግለጽ የበለጸጉ ሀገራት ክትባቶችን ለሌሎች ሀገሮችም በአፋጣኝ እንዲያካፍሉ ጥሪ አቅርበዋል። በቨርጂኒያ ጉናዋን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የተከበራችሁ አድማጮች ለምሽቱ ያዝናቸው ፕሮግራሞች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ብርሃን ኃይሉና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርን። አስተያየቶች በፕሮግራማችን ላይ ካላችሁ በፌስቡክና በትዊተር ገጻችን @voaamharic ላይ ልታደርሱን ትችላላችሁ። ለዋትስአፕ መልእክቶቻችሁ ደግሞ የስልክ መስመራችንን +1 202 227 6379 መጠቀም አትርሱ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።